የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና ሌሎች ዓለም አቀፍ ተቋማት ትግራይ ክልል ውስጥ የተከሰተውን ቀውስ አስመልክቶ እያንጸባረቁ ያሉት አቋም ምን ትርጉም አለው? የዩናይትድ ስቴትስና የኢትዮጵያ መንግስታት ምልልስ ትግራይ ውስጥ አሁን ያለው ሁኔታና የሰብአዊ ረድኤት አቅርቦት እንዲሁም የሰብአዊ መብቶች ጥሰቶች ክሶች ላይ ያተኩራሉ ንግግሮቹ? ውይይቱን የመራችው ሲዮን ግርማ ነች።
በመጀመሪያ እንግዶቻችንን ላስተዋውቅ። እንግዶቻችን ዶክተር መሰንበት አሰፋ ሁለተኛ ዲግሪያቸውን የተቀበሉት ከደቡብ አፍሪካ ፕሪቶሪያ ዩኒቨርሲቲ የሰብአዊ መብት ማዕከል በሰብአዊ መብትና ዴሞክራሲ በአፍሪካ ነው። በሚዲያና ሐሳብን በመግለጽ ነጻነት ዙሪያ ሰርተው በናሽናል ዩኒቨርሲቲ ኦፍ አየርላንድ ጎልዌይ የዶክትሬት ዲግሪያቸውን ተቀብለዋል። ዶክተር መሰንበት ከዚህ ቀደም በመቀሌ ዩኒቨርሲቲ የሰብአዊ መብት ክፍል ዳይሬክተር ነበሩ። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ኃላፊና ተባባሪ ዲን ሆነው ሰርተዋል። ዶክተር መሰንበት አሰፋ አሁን በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ውስጥ ረዳት ፕሮፌሰር ናቸው። በተጨማሪም ብሔራዊ የሕግ ማሻሻያ ኮሚቴ አባል ናቸው። ዶክተር መሰንበትን እንግዳችን ስለሆኑ እጅግ አድርጌ አመሰግናለሁ። ሁለተኛው እንግዳችን አቶ ዮሐንስ አብርሃም በአዲስ አበባ ዩኒቨርሲቲ በንግድ አስተዳደር የመጀመሪያ ዲግሪያቸውን ተቀብለዋል። ከዚያም ፓሪስ ከሚገኘው የሶርቦን ዩኒቨርሲቲ በፕሮጀክት ማኔጅመንት ሁለተኛ ዲግሪያቸውን አግኝተዋል። ቤልጅየም ከሚገኘው አንትወርተን ዩኒቨርሲቲ ደግሞ የልማታዊ መንግስት አስተዳደር በማጥናት ተጨማሪ ሁለተኛ ዲግሪ ተቀብለዋል። አቶ ዮሐንስ የውጭ ጉዳይ ሚኒስቴር ውስጥ በአዲስ አበባ፣ በፓሪስ፣ በብራስልስ 19 ዓመታት ሰርተዋል። እስከ መጋቢት 2012 ዓመተ ምህረት ድረስ በአዲስ አበባ የውጭ ጉዳይ መስሪያ ቤት የደቡብና የምዕራብ አውሮፓ ዳይሬክተር ሆነው አገልግለዋል። አቶ ዮሐንስ በአሁኑ ሰዓት በካናዳ የሚገኙ ሲሆን የትግራይ ክልላዊ መንግስትን በመወከል በውጭ ሀገር እንቅስቃሴ የሚያደርግ ኮሚቴ ጋር አብረው በመስራት ላይ ይገኛሉ። አቶ ዮሐንስንም እንግዳችን ሆነው ስለተገኙ በአሜሪካ ድምጽ ስም እናመሰግናለን። ሁለታችሁንም አመስግኜ ለውይይታችን መነሻ ወደ ሆነን ጉዳይ ማብራሪያ ልስጥ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቅዳሜ የካቲት 22/2013 ዓመተ ምህረት ባወጡት መግለጫ ትግራይ ክልል ውስጥ እየተፈጸሙ ናቸው በሚባሉ የጭካኔ አድራጎቶች ላይ የሚወጡ ዘገባዎችና የክልሉ ሁኔታ እየተበላሸ መሄድ የአሜሪካ መንግስትን በብርቱ ያሳሰበው መሆኑን በመግለጽ መግለጫ አውጥተው ነበር። የኢትዮጵያ መንግስት በበኩሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ ከማውጣቱ አስቀድሞ የሰብአዊ እርዳታ ያላንዳች መገደብ ለማድረስ ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች ላይ ምርመራ ለማድረግ እንዲሁም የአድራጎቶቹን ፈጻሚዎች ሙሉ በሙሉ ተጠያቂ ለማድረግ የኢትዮጵያ መንግስት ዓለም አቀፍ ድጋፍን እንደሚቀበል አርብ የካቲት 19/2013 ዓመተ ምህረት ማሳወቁን ገልጾ ከዚያ ውጪ ያለው የአማራ ክልልን በሚመለከት የተባለው ግን በአገር ውስጥ ጉዳይ ጣልቃ መግባት ነው ሲል እንደማይቀበለው አስታውቋል። እንግዲህ እናንተን ሁለት እንግዶች የጋበዝኩት ይሄንንና ሌሎች መግለጫዎችን ተጨማሪ ዛሬም ድረስ የሚወጡ መግለጫዎች አሉና እነዚህ ምን ትርጉም አላቸው ለሁለቱም ወገኖች የሚለውን እንድታብራሩልን ነው። መጀመሪያ ከአቶ ዮሐንስ ልጀምር። በተለይ በውጭ ያሉት እነዚህ ግፊቶች ከሚደረጉባቸው ምክንያቶች አንዱ በውጭ ሀገር ያሉ ኢትዮጵያውያንም በትግራይ ክልል የተከሰተውን ቀውስ አስመልክተው ግፊት ስለሚያደርጉ ነው እና ከእንዲህ ያሉ መግለጫዎች ምን ውጤት ይገኛል ይላሉ አቶ ዮሐንስ?
አመሰግናለሁ ጽዮን። መሰንበትም እንኳን በዚሁ መድረክ ተገናኘን ማለት እፈልጋለሁ። ያነሳሽው ጥሩ ነጥብ ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያወጡትን መግለጫ ከዛ በኋላ እንደርከት ያሉ በነገራችን ላይ የአሜሪካው ትንሽ ቆይቶ የመጣ ነው። ከዛ በፊት በጣም በተከታታይ የአውሮፓ ህብረት ለስድስት ለሰባት ጊዜ ተመሳሳይ የሆኑ መግለጫዎች ሲያወጣ ነበር። የተባበሩት መንግስታት ኤጀንሲዎች የተለያየ መግለጫ ግን ተመሳሳይ የሆነ ይዘት ያላቸው መግለጫዎች ሲያወጡ ቆይቷል። የሂውማን ራይትስ ካውንስሉ ከዛ በኋላ ደግሞ ኒውዮርክ ያሉ የተለያዩ ድርጅቶች ማለት ነው። እነዚህ የአምነስቲ የሂውማን ራይትስ ዎች የሌሎቹንም ሳልጠቅስ ማለት ነው እነዚህ ድርጅቶች እያወጡ ያሉት መግለጫ በትግራይ ክልል በትክክልም የኢትዮጵያ መንግስት አንድም ራሱ በፈጠረው ሌላ እሱ ጋብዞ ባስገባው የኤርትራ ሰራዊት እየተፈጸመ ያለው ግፍ ራሱ ማስቆም ስላልቻለ የዓለም አቀፉ ማህበረሰብ ደግሞ እንደዚህ አይነት ሁኔታ በሚያጋጥምበት ጊዜ ሲቪሎችን ወይም ደግሞ ያልታጠቁ ኃይሎችን የመከላከል ፕሮቴክት የማድረግ ኃላፊነት ስላለው እነዚህን ተከትሎ ነው አሜሪካም መግለጫ በተደጋጋሚ እያወጣ ያለው። ግልጽ የሆነ መግለጫ ነው እያወጣ ያለው። የተባበሩ መንግስታትን እንደዚሁ። ለዚህ ሂደት በትክክል የትግራይ ተወላጆች ሌሎችም እንደዚሁ ትግራይ ላይ እየደረሰ ያለውን ግፍ ያሳሰባቸው ኢትዮጵያውያንም ኢትዮጵያውያን ያልሆኑ ሰዎችም ትልቅ ሚና አለው። በተለይ የትግራይ ተወላጆች ቀን ተቀን ተረፍ ሳይኖራቸው የተለያዩ እንቅስቃሴዎች እያደረጉ ከሰልፍ ጀምሮ ኃላፊዎችን ፖለቲከኞችን እያገኙ በሚያደርጉት እንቅስቃሴ ይህንን ሊሆን ችለዋል። ከዚህ በላይ ግን ተወሰነ መልክም ወደ ትግራይ የገቡት የእርዳታ ድርጅቶች መሬት ላይ የሆነ ያለውን ነገር ስለሚያውቁ ስለሚያዩት ይህንን ተከትሎ የመጣ ነው። ኦፍኮርስ መሬት ላይ ባይገቡም በሳተላይት የታገዘ ኢሜጅሪ ስዕል ስላላቸው እነዚህን ተከትለው ነው መግለጫዎች እያወጡት ያሉትና
ምንድን ነው ከእነዚህ መግለጫዎች የሚጠበቀው ውጤት ነበር የኔ ጥያቄ በእናንተ በኩል።
እንግዲህ የምንጠብቀው ነገር ግልጽ ነው። ከመጀመሪያው ጀምሮ እያልን ያለ ነው ነገር ነበረ። ትግራይ ላይ የታወጀው ጦርነት ህጋዊም አይደለም ትክክለኛ ጦርነትም ስላልሆነ ይቁም የሚለው አንድ ጥያቄያችን ነው ከመጀመሪያ ጀምሮስና ከዚህ የነበረው። ሁለተኛ የሀገርን ዳር ድንበር ገፍቶ የገባ የጎረቤት ሀገር ሰራዊት አለ፣ የኤርትራ ሰራዊት ትግራይ ውስጥ። ይህንን ሰራዊት ያለምንም ቅድመ ሁኔታ መውጣት አለበት የሚል ጥያቄ ስናቀርብ ነበር። ትልቅ የሚባል ወንጀል እየፈጸመ ያለው እርዳታም እንዳይደርስ ትልቅ እንቅፋት እየሆነ ያለው ይህን ሀይል ስለሆነ ይህንን ይውጣ እያልን ያለ ነው። ሁለተኛው እዚህ ጋር ተያይዞ የአማራ ሀይልም በተለያዩ የትግራይ ክልሎች ገብቶ ተመሳሳይ የሆነ ግፍ እየፈጸመ ስለሆነ ይህንንም ሀይል ይውጣ እያልን ያለ ነው እና ከዚህ ጋር ተያይዞ እርዳታ፣ ሰብአዊ እርዳታ ላለፉት 4 ወራት ህብረተሰቡ የሚበላ የሚጠጣ ነገር የለውም። መድኃኒቱ በሙሉ እንዲወሰድ ተደርጓል። በተለያዩ ሪፖርቶች እንደታየ ንብረቱ ወድሟል እና ይህንን ህዝብ እንዳያልቅ የእርዳታ ድርጅቶች ገብተው እርዳታ እንዲሰጡ መደረግ አለበት የሚለው እያቀረብነው ነበረ። ከዚህ ጋር ተያይዞ በተለያዩ ሪፖርቶች እንዳያቸዋቸው በቃላት ለመግለጽ የሚከብዱ ግፎች ተፈጽመዋል ትግራይ ላይ። አብዛኛው የጅምላ ግድያዎች ናቸው እየተፈጸሙ ያሉት ትግራይ ላይ እና ይህንን ግድያ በገለልተኛ በሆነ አካል መጣራት አለበት ነው እያልን ያለ ነው። ምክንያቱ የኢትዮጵያ መንግስት ቅድም እንዳልኩት ራሱም ስላለበት ወንጀል ላይ እሱ ጋብዞ ያስገባው አካልም ወንጀል እየፈጸመ ስለሆነ ይህንን ነገር ሊያጠራ ስለማይችል ገለልተኛ የሆነ አካል ማጣራት አለበት የሚል ነው ጥያቄ እያቀረብን የነበር ነው። ከዛ በኋላ የሚዲያው የኮሚኒኬሽኑ አገልግሎት አቅርቦቶች ትግራይ ውስጥ የተቋረጠው በሙሉ መቅረብ አለባቸው፣ ወደ ነበረበት መመለስ አለባቸው የሚል ጥያቄ ነበር ይዘን ስንንቀሳቀስ የነበር ነው። እነዚህ ጥያቄዎች ከሞላ ጎደል የአሜሪካው መግለጫ፣ የአውሮፓ ህብረቱ መግለጫ፣ ሌሎቹም የሚያወጧቸው መግለጫዎች ይህንን እያሉ ነው። እያነሳን ያነበርናቸው ጉዳዮች እነዚህ ናቸው። ጉዳዮቹ ደግሞ በመግለጫዎቹ በሚገባ እየተንጸባረቁ ነው። እየተንጸባረቀ ያለው ደግሞ በሁለት ምክንያት ነው ብያለሁ። አንደኛው መሬት ላይ ያለው ነገር እውነታው የሚያሳየው ይሄ ስለሆነ፣ ሁለተኛው ይህንን ማድረግ ሲገባው የነበረው የኢትዮጵያ መንግስት ይህንን እያደረገ ስላልሆነ፣ መንግስት ይህንን ማድረግ በማይችልበት ሰዓት ደግሞ ዓለም አቀፉ ማህበረሰብ ይህንን የማድረግ ግዴታ ኃላፊነት ስላለበት ነው እነዚህ መግለጫዎች እየወጡ ያሉ።
ዶክተር መሰንበት እንግዲህ የመጀመሪያው ጥያቄ ለእርሶም ነው የሚሆነው። ከዛ ደግሞ ተከትሎ አሁን አቶ ዮሐንስ ባነሱት ላይ የእርሶ ሀሳብ ምን እንደሆነ ይገልጹልናል። ስለዚህ በመጀመሪያ እንዲህ ያሉ መግለጫዎች ምን ማለት ናቸው? ለኢትዮጵያ መንግስት ምን አይነት ትርጉም ይኖረዋል ብለው ያስባሉ?
እግዜር ይስጥልኝ ዚዮን። እንዳልሽው ትግራይ የሰብአዊ መብት ሁኔታ አሁን ያለው ባለው ግጭት እና በሚካሄደው ግጭት አይ ቲንክ የሰብአዊ መብት ሁኔታው ብዙ አካላት አሳስቧቸዋል። አንዳንድ ነገሮችን ባይዘው ወይ ከአሜሪካውያን ወይ ከአውሮፓውያን ጫናው ስለሚመጣ ብቻ ሳይሆን እንደ ዜጋ በአንድ አካባቢ ያለ የሰብአዊ መብት ሁኔታ እንደ ኢትዮጵያዊ ማንኛውም ሰው ሊያሳስበው ይገባል ብዬ አስባለሁ። የስቴት ዲፓርትመንቱ ያወጣውን መግለጫ በተወሰነ ደረጃ ለማየት ሞክር ያለው እንደሚታወቀው የአሜሪካ መንግስት አንዱ አንኳር የሆነ የውጭ ግንኙነትን በተመለከተ ከሚያደርጋቸው ነገሮች አንዱ የዓለም የሰብአዊ መብት ሁኔታ እንዲከበር በተለይ ደግሞ በጣም ከፍተኛ የሆኑ የሰብአዊ መብት ሁኔታዎችን የሚያሳስቡ ነገሮች አሉ ተብሎ ሲቀመጥ ለሚመለከታቸው ሀገሮች አቅጣጫ ማስቀመጥ እና እርምጃዎች እንዲወስዱ የማይታሰብ ራሱ የሀገረ መንግስቱ ኃላፊነት ስለሆነ መግለጫዎች ያወጣሉ። ግን በጣም የሚያስቆጣ ርግ ያየሁት እና ከዓለም አቀፍ ሀገራት ግንኙነት ራሱ በጣም ባለፈ ሁኔታ መስሎ የታየኝ ነገር ምንድን ነው? ስቴትመንቱ በትግራይ ውስጥ ያለውን የሰብአዊ መብት ይዘኛ መከታተል እና ያሳስበናል ብሎ ማውጣቱ መጥፎ አይመስለኝም። እኔ ባላቸው መረጃ ተመስርቶ ማለት ነው መረጃው ላይ ራሱ ጥያቄ ቢኖር። ነገር ግን በተለይ የአንድን አካባቢ የኢትዮጵያን ስርዓተ መንግስት ሀገረ መንግስት የሴኩሪቲ ወይም ደግሞ የጸጥታ ሁኔታን በተመለከተ የሀገር ሉዓላዊነትን እና የጸጥታ ሁኔታ ማስከበር ያለበት የኢትዮጵያ መንግስት ነው። የሶማሌ ልዩ ሀይል ይሁን፣ የጋምቤላ ልዩ ሀይል ይሁን፣ የአማራ ልዩ ሀይል ይሁን፣ የትግራይ ልዩ ሀይል ይሁን የሚዋቀረው በኢትዮጵያ ስርዓተ መንግስትና የሴኩሪቲ ስትራክቸር ነው ወይም የጸጥታ ስትራክቸር ነው። እጅግ በጣም የሚገርመው ይሄን ከፍተኛ የሆነ የዲፕሎማቲክ ብሪጅ ነው ወይም ደግሞ የዲፕሎማቲክ ግንኙነትን የሚጥስ አይነት መግለጫ አድርጌ ነው ያየሁት። እኔ በዓለም አቀፍ ህግም የተወሰነ አገርስታን እንዳለ ብዬ አስባለሁ። እጅግ በጣም ያለፈ አይነት መግለጫ ነው ብዬ ያሰብኩት እሱ ነው። የሰብአዊ ሁኔታው ያሳስበናል ብሎ መግለጹ ትክክል ሊሆን ቢችልም ግን የአንድ አካባቢ የጸጥታ ኃይል መውጣት አለበት ብሎ መናገር እጅግ በጣም የሀገር ሉዓላዊነትን የሚጋፋ አድርጌ አይቼዋለሁ። ካለ ኤክስፒሪየንስም እንደዚህ አይነት መግለጫ ኖሮ ያለ አይመስለኝም እና ትንሽ አሳሳቢ ይመስለኛል። በተጨማሪም ደግሞ አይ ቲንክ እንደ ዜጋ ማሰብ ያለብን ከሌሎች ሀገሮች እነዚህ አይነት ንግግሮች ሲነገሩ የፖለቲካ ሁኔታ ወደ ዘር እና ወደ ብሔር የማስያዝ አይነት አቅጣጫ አለ እና ወቅታዊ ሁኔታዎች አንደርስታንድ የማለማለም ሁኔታ አለ ይመስለኛል። ከመግለጫው አንጻር በጣም ገራሚ ዶ ያገኘሁት ነገር ውስጥ ይመስለኛል። አቶ ዮሐንስ ከተናገረው ነገር አንዳንድ ነገሮች እንደ ኮሜንት ለማድረግ ለምሳሌ የኢትዮጵያ መንግስት ትግራይ ያለውን የህግ ማስከበር እርምጃ ሲወስድ የትግራይ ህዝብ ጋር የለም ጦርነት ያወጀው ሲያይትን ግልጽ መሆን አለበት። ራሳችንን ነው የምናታልሎ ይመስለኝ ሀቁ ማንናገር ሰው የህዝባዊ ወያኔ ሀርነት ትግራይ እንደሚታወቀው ከስርዓተ መንግስቱ በተለይ አዲስ አበባ 4 ኪሎን ከለቀቀ በኋላ እና የመንግስት ስልጣንን ሪትሪት ካደረገ በኋላ ሀይል አደራጅቶ የተለያዩ ፖለቲካ መፍትሄዎችን በማግለል የፖለቲካ ስልጣንን ለመያዝ በሀይል ተጠቅሞ ለዛውም ደግሞ የትግራይ ህዝብ የሚጠብቀውን መከላከያን በማጥቃት ይህ ሁሉ ቀውስ የመጣው እና አንዳንድ ኔ ጽሁር ራሴን የምጠይቀው ምንድን ነው ሁሉም የፖለቲካ ውሳኔዎችን የፖለቲካ ሁኔታዎችን ስንወስን ከሞራል ሁኔታዎች ተነስተ ነው እና የሞራል ኃላፊነት ማን ነው የሚወስደው? ትልቁ ጥያቄ ያለው እሱ ይመስለኛል። እኔ አሁን በተወሰነ ደረጃ መንግስት አሁንም ጥሩ የሆነ ምላሽ አድርጎ ያየሁት ምንድን ነው በትግራይ ውስጥ ያለውን የሰብአዊ መብት ዜጋ እመረምራለን የሚል ነገር መጥቷል። ምክንያቱም አሌጌሽኖች አጭር ሰዎች ካየሽ በጣም አሳማኝ መረጃ ባይባልም የሚጠረጠሩ አይነት የሰብአዊ መብት ረገጣዎች እና በሰብአዊነት ላይ የሚደረጉ ጥሰቶች እንዳሉ የሚያመላክቱ ሪፖርቶች ሲወጡ ይሄ ሊካድ አይገባም። የኢትዮጵያ መንግስት እኔ በተወሰነ ደረጃ ኃላፊነት የሚሰማው መንግስት አለ ብዬ አስባለሁ። የግል አስተያየት ነው የምስናገር እና ኃላፊነት የሚሰማው መንግስት አለ ብዬ ሳስብ ምንድን ነው ለምሳሌ አሁን ተቋሞች ደረጃ በፊት ካየሽ የሰብአዊ መብት ኮሚሽኑ እጅግ በጣም በሚከበር ዶክተር ዳንኤል በቀለ የሚመራ ነው። ምርመራዎችን አድርጎ ሪፖርት የሚያወጣ ከሆነ ያን ተመርኩዞ እርምጃዎችን የመውሰድ ምርመራዎችን የማድረግ ጥፋቶችን ያጠፉ ኃላፊዎች የጦር አመራሮችም ካሉ ሊጠየቁ የሚችሉበትን መንገድ የመዘርጋት ፍላጎት እንዳለ አስባለሁ ብዬ ገምታለሁ። እና ሁሉም መፍትሄ እኔ አብሶሉት ኮንቪንስድ መሆን ያለብን የውጭ ጫናዎች የውጭ የሰብአዊ መብት ኮንሰርኖች እንደ በጎ ነገር አድርገን መውሰድ ካልሆነ በስተቀር የኢትዮጵያን ስር የሰደደ የፖለቲካ ችግር ይፈታሉ እያላቸው ችግሩን ራሱ አፕሪሼት ከማድረግ የተመራ ማይዘው በጣም ብዙ ነገር መናገር ይቻላል። ግን በተለይ ደግሞ ዘር ተኮር አይነት አቅጣጫ ለማስያዝ የሚደረጉ አይነት የፖለቲካ አቅጣጫ ትክክል አይደለም። ምክንያቱም አሁን እኳ የሰሞኑን የዶክተር አብይ አህመድ መንግስት እንዳለ የኮማንድ ፖስቱን ኃላፊ ጀነራል ዮሐንስ ነው አፖይንት ያደረገው። የትግራይ ሰው ነው፣ መከላከያ ኃይል አባል ነው፣ ኢትዮጵያዊ ነው። ሁሉም ሰው አንድ አይነት የፖለቲካ አመለካከት የለውም። ከዛ በተጨማሪ ደግሞ ሰዎች አቶ ዮሐንስም ወንድሜ ነው ብዬ ነው ማስበው የትግራይ የፖለቲካ ሁኔታ ለማሻሻል ካስፈለገ እኔ በሙሉ ልቤ ማምነው አሁንም ቢሆን ጊዜው አስተዳደሩ እጅግ በጣም የተዳከመ ሊሆን ይችላል፣ ግን ያሉ ሰዎችን የፖለቲካ አቅም እንዲኖራቸው የጸጥታ ሁኔታው ትግራይ ላይ
ዶክተር መሰንበት ወደ መፍትሄ እና ወደ መፍትሄ አመላካች የሆነ ከመሄዳችን በፊት እስቲ መጀመሪያ ችግሮቹን ማወቁ ጥሩ ነው ተገቢ ነው በሚል እዚህ ጋር ላቋርጥ። ተመጣጣኝ የሆነ ሰዓትን አግኝተን በተመጣጠነ መልኩ ሀሳብ ማንጸባረቅ ብቻል። እኔ ከማቋርጣችሁ አጠር አጠር እንድታረጉልኝ ደግሞ ትንሽ ማሳሰቢያ ልስጥ።
ትንሽ ሀሳብ ቢሰጥ ደስ ይለኛል። ታንኪዩ መሰንበት፣ አመሰግናለሁ ላቀረብከው ነገር። ምናልባት ወጣትም ስለሆንክ በእኔ እድሜ አካባቢ ያለ ትመስለኛለ፣ ስሜት ሊኖር ይችላል። ሁላችንም ኢትዮጵያውያን ነን። ኦፍኮርስ አሁን ያለው ነገር ኢትዮጵያዊነታችንን እንድንገፋ እየተደረገ ነው ያለው። በኢትዮጵያ እየተደረገ ያለው ነገር ግን እንዳልከው ለ19 ዓመታት ኢትዮጵያ እንዲሰምሳደርግ የኖርኩ ሰው ነኝ ነው ለውጭ ጉዳይ ሚኒስትር ወዬ ማለት ነው። በየመድረኩ አንዳንድ ነገሮች ስላነሳቸው ለአንሳና መጀመሪያ ትግራይ ላይ የተካሄደው ጦርነት የህግ ማስከበር ጦርነት ነው ወይ ትግራይ ላይ እየተደረገ ያለው? እንዳለ የመከላከያ ኃይል አግዘ የኤርትራ ሰራዊት እንዳለ አግዘ በአስሮች የሚቆጠሩ ክፍለ ጦሮች የተባበሩት አረብ ኤምሬትስ ድሮን አሰማርተ ከሶማሊያ እስከ 3000 የሚሆን ወታደር ወደ ትግራይ አስገብተ በምን መስፈርት ነው ይሄ ህግ ማስከበር ሊባል የሚችለው? ከተሞቹን በመድፍና በአውሮፕላን እየደበደብ መሰረተ ልማቶቹን በሙሉ እያወደምክ ጅምላ ግድያ እየተደረገ ትግራይ ውስጥ በምን መለኪያ ነው ይሄ የህግ ማስከበር ሊባል የሚችለው? ሌላ ከዚህ ጋር በተያያዘ የመከላከያ ጥቃቱ የናሬሽን ጉዳይ ነው እንጂ ለሶስት ዓመታት ከኤርትራ ጋር ምን እየተደረገ እንደነበረ እኛም እናውቃለን። የአማራዊ ጸጥታ ኃይል አስተባባሪ ኢሚዲየትሊ መቀሌ እንደተያዘ የተናገሩት ንግግር አለ። ሁሉም ነገር አዘጋጅተን በተጠንቀቅ ላይ ነበርን፣ በተለኮሰ ሰዓት ደግሞ ገባን ያለበት ነገር ማለት ነው። ይህንን ትግራይ ነው ያጠቃው ወይስ ማነው የሚለውን ማየት ይቻላል። ኃላፊነት የሚሰማው መንግስት እውነቱን ለመናገር መሰንበት ለኢትዮጵያችን ከአሁን በላይ ኃላፊነት የማይሰማው መንግስት አለ ብዬ አልወስድም። ህዝቡን የጎረቤት ጠላት አስገብቶ የሚያስጨፈጭፍ መንግስት ነው ያለን። አሁን በምን ሂሳብ ኃላፊነት የሚሰማው መንግስት እንደሆነ ይህንን ምናልባት እዛ ላይ ሪፍሌክት ብታደርግበት ጥሩ ይመስላል። ሰብአዊ ሪፖርት ኮሚሽን ሁለት ሶስት ነገሮችን ላንሳ። ጀነራል ዮሐንስ አሁን የኮማንድ ፖስት ኃላፊ ሆኗል። ትክክል ነው። ኢትዮጵያ ውስጥ 17,000 የመከላከያ አባላት የትግራይ ተወላጆች እስር ቤት ላይ ናቸው ያሉት። 17,000 ጸጥታ ውስጥ የነበሩ በኢሚግሬሽን በደህንነት በፖሊስ የነበረ የትግራይ ተወላጅ በሙሉ ከስራው ወጥቷል። ደቡብ ሱዳን የነበረው ኃይል አሁን ለመመለስ እየተደበደቡ ነው። ደቡብ ሱዳን ኤርፖርት ሳይቀር ይህንንም እናውቃለን። ይህንን እያወቅን እንዴት አድርገን ነው ሪስፖንስብል የሆነ መንግስት አለን እያልን ያለ ነው? ይመራለን መባሉ ጥሩ ነገር ነው። ሉዓላዊነት ላይ ሁለት ነገር ላንሳና ከዛ እንትን እላለሁ። ብዙ ደቂቃ እንዳልወስድባችሁ ሉዓላዊነት እውነቱን ለመናገር ካነሳው ነገር ጋር ልነሳ። መጀመሪያ የአማራዋን ላንሳና ከዛ ወደ ጭንጭ እገባለሁ። የአማራ ክልል ተነስተዋል። በትክክል የአሜሪካ ውጭ ጉዳይ ሚኒስትር አንስተዋል። ምንድን ነው ያሉት አዘብዛቸው ሙሉ ነ ኢሚዲየትሊ ይህንን መግለጫ እንደወጣ አማራ ክልልን በተመለከተ አሜሪካ ያወጣው መግለጫ ከወልቃይትና ከራያ ጋር ተያይዞ ከሆነ አካባቢዎቹ በየትኛውም የታሪክ የትግራይ ክልል ሆኖ አያውቁም። ከዚህ በኋላ የሚሆነውም ከዚህ የተለየ አይደለም አሉ። እዛ እንዳሉ እየገለጹ ነው። በተመሳሳይ ደግሞ ከአሁን በኋላም ቀጣይ የሆነ እርምጃ እንደሚወስዱ እየገለጹ ነው። የብልጽግና ተወካይ አቶ ገብረ መስቀል ካሳ የሚባሉ አሉ። በትግራይ 1 ሚሊዮን ህዝብ በእነዚህ አካባቢዎች ያለው ትግራዋይ ወዴት እንደገባ እናውቅም። አሜሪካ ይህንን መግለጫ ያወጣው አንድ ሚኒስትር ማታወቅ ካለ ምናልባት ልንገራችሁ።
አቶ ዮሐንስ እንግዲህ በምናውቃቸውና መሬት ላይ እኛ አሁን ፊት ለፊት በምናገኛቸው መረጃዎች ላይ ተመስርተ ነው ውይይት የምናደርገውና እንደዚህ አሁን ሚስጥራዊውን እንደዚህ የሚለውን የማናውቀውን በተለይ ደግሞ ያልዘገብነውን አናካትትምና አስተያየት ስትሰጡ በመሬት ላይ ባለው እኛ በምናውቀው ፊት ለፊት ቢሆን ጥሩ ነው። ላቋርጦት እንግዲህ ምክንያቱም ሰዓታችንን መጠበቅ ስላለብን አሁን አቶ ዮሐንስ እንግዲህ ዶክተር መሰንበት እርስዎ የሰጡትን አስተያየት ተንተርሰው አስተያየት ሰጥተዋል። አንደኛው በጣም አከራካሪ የሆነው የህግ ማስከበር ዘመቻ ነው ወይ የሚለው በሌሎችም ቦታዎች ስለሚነሳ፣ ከዛ ደግሞ ማን ነው ጦርነቱን የጀመረው ማን ነው ቀድሞ ዝግጅት ሲያደርገው የሚለው ነውና እነሱ ላይም ተንተርሰው እንግዲህ አቶ ዮሐንስ ለሰጧቸው አስተያየቶች የእርስዎ እይታ ምንድን ነው?
አመሰግናለሁ። አቶ ዮሐንስም እንግዲህ አይ ቲንክ ሀሳብ ጥሩ ነገር ይመስለኛል። ያው ሁሌም በሀሳብ መከራከር በሀሳብ መለያየት መጥፎ ነገር አይደለም። የሚያሳዝነው ወደ ዋናው ነጥብ የሚመጣ በኢትዮጵያ የፖለቲካ ታሪክ በሀሳብና በርዕዮተ ዓለም ልዩነት ወደ ጦርነት መግባት ትልቁ እንደ ሀገር መማር ያልቻልነው የፖለቲካ ልማን አድርጌ ነው የምወስደው። ምክንያቱም ዝም ብሎ ግጭቱ ዝም ብሎ የመጣ አይደለም፣ የምናውቀው ነው። በተለይ ዶክተር አብይ አህመድ ወደ የፖለቲካ ስልጣን ከመጡ በኋላ አዲስ የፖለቲካ አመለካከት፣ አዲስ የፖለቲካ አስተሳሰብ። ምክንያቱም ላይ ላዩን ብናወራው መሰረታዊ የፖለቲካ ችግሮች የምንፈታው አይመስልም። ኢትዮጵያ ውስጥ የነበረው የሰብአዊ መብት ረገጣ፣ በተለይ ዶክተር አብይ አህመድ ከመምጣታቸው በፊት ኢትዮጵያ ውስጥ የነበረው የዲሞክራሲ ችግር፣ ኢትዮጵያ ውስጥ የተንሳፋው የብሔርተኝነትና የዘረኝነት ፕሮባብሊ በኢትዮጵያ ታሪክ እንደዚህ አይነት የዘረኝነት መንፈስ ሰፍኖ አያውቅም። እና ይህ ደግሞ ለነገር የተደረገው ፖለቲካውን መዘውር ህዝባዊ ወያነ ሓርነት ትግራይ በተቆጣጠረበት ወቅት ይህን ስናገር ባይዘው ሲሆን እኛ በቅርበት የምናውቃቸው ሰዎች ናቸው። የህወሓትም የፖለቲካ ታሪኩንም አይረኒካሊ ባይዘው የራያ አካባቢ የተወለድኩ ሰው ነኝ እና ስነ ልቦናውንም አውቀዋለሁ። ያካባቢ ብሄር፣ የፍትህ፣ የቋንቋ ጥያቄዎች በቅም ሀገር ያለ የፖለቲካ ጥያቄ ነው። ነገር ግን እነዚህን ችግሮች የምናስተናግድበት የአንድን የሀገረ መንግስት የፖለቲካ ስርዓት የምናዋቅርበት ዘይቤ እጅግ በጣም እየተለየ መሆን ነበረበት። አንፎርቹኔትሊ ግን ኢትዮጵያ ውስጥ የዘር ፖለቲካ የመንግስት መዋቅር የያዘ ስርዓት በመኖሩ እጅግ በጣም አስቸጋሪ የፖለቲካ ሁኔታ ውስጥ ወድቀናል። እሱን እንግዲህ ለማለዘብ እና ከዚህ አጣብቂኝ ውስጥ ለመውጣት ብዙ ጥረቶች እየተደረጉ ነው። ወደ ግጭቱ ስንመጣ እንግዲህ ትግራይ ላይ ያለው ሁኔታ በጣም አንፎርቹኔት ነው። ይህን በጣም አሳዛኝ ነው። ይህን መካድ አንችልም። ነገር ግን መጀመሪያም ተናግሬ ያለው የሞራል ኃላፊነቱን ማን ይወስዳል? ትግራይ ውስጥ ለተፈጠረው እጅግ በጣም አሳዛኝ ሁኔታ አሁን ላለው ሁኔታ ትልቁ የአንበሳውን ድርሻ የሚወስደው ህዝባዊ ወያኔ ሓርነት ትግራይ ነው። ይህን ደግሞ ስናገር እኔ ያልኩት ነገር አለ። ጦርነቱን ለምሳሌ ማን ጀመረው የሚለው ነገር ላይ እኛ የተናገርነው ሳይሆን እነዚህ ኮቱሬ ቴሌቪዥን ላይ ወጥተው ላይትኒንግ ስትራይክ አንጸባራቂ ጥቃት ቀድመን በማድረግ ሊመጣብን የነበረ ጥቃት ተከላክለናል በሚል ሀያ አመት የኢትዮጵያን የትግራይን ህዝብ የተከላከለ የመከላከያ ሰራዊት ጥቃት ደርሶበታል። በዛ ምክንያት ደግሞ እንደተባለው አቶ ዮሐንስ ፕሮባብሊ ልስማማ የምንችለው በታሰቡ መልኩ የህግ ማስከበር ዘመቻው በቀላል ኮስት ወይም ደግሞ ባነሰ ኪሳራ ሊመጣ አልቻለም። እሱ እጅግ በጣም አሳዛኝ ነው። ምክንያቱም ፕሮባብሊ የፖለቲካ አመራሩ ኢትዮጵያ ውስጥ ያለው አሁን ግጭቱ ወደ ህዝቡ እንዳይወርድ ቢያዝ ኖሮ እጅግ በጣም የተሳካ ብዙ ሰዎች ሊስማሙበት የሚችሉ እና አይ ቲንክ ጉዳይ ይመስለኛል። ግን አንፎርቹኔትሊ ግጭቱ ሰፋ ማለቱ የመጣውን የሰብአዊ ቀውስና የሰብአዊ መብት ችግሩ ማንም ኢትዮጵያዊ እንደተናገሩ የትግራይ ተወላጅ ስለሆነ ሳይሆን ኢትዮጵያውያን ስለሆነ ሊያስጨንቀን ይገባል። ማድረግ ያለብንም ማድረግ አለብን። መንግስትም ኃላፊነት ተሰምቶት የሰብአዊ መብት ቀውሱ በተሻለ ሁኔታ እንዲቆጣጠር የሰብአዊ መብት ጥሰቶች ካሉ ምርመራ እንዲደረግ አሁን በጎነቱ ምን እንደሆነ ታውቂያለሽ። ሲሆን የተሻለ የመንግስት ፈቃድ ስላለ ብዙ ሰዎች ተቋሞችን ለመርዳት ሳይት ናቸው። ቶ እንደዚህ አይነት ባይዘወይ አጋጣሚም አልነበረም። እጅግ በጣም አምባገነን የሆነ ስርዓት የምዲያር የሚባል የፖለቲካ አደረጃጀት ለዲሞክራሲም ምንም አይነት መድረክ አልሰጠም። አሁን እኔ መንግስት በተወሰነ ደረጃ ኃላፊነትና አቅም አለው ብዬ የማስበው ያደራጅናቸው ተቋሞችና የሚመሩትን ተጠቁ ተቋሞችን የሚመሩት ሰዎች በጣም የተከበሩ ሰዎች ጥሩ ትራክ ሬከርድ ያላቸው እና በተሻለ ሁኔታ እንደዚህ አይነት የሰብአዊ መብት ረገጣዎችን ሊከታተሉ ሊመረምሩ እና ሪፖርት ሊያደርጉ የሚችሉ ሰዎች ናቸው ብዬ አስባለሁ። ስለዚህ ችግሩ የለም አይደል? ችግሩ የለም ሳይሆን አሁንም ቢሆን ዶክተር አብይ አህመድ የሚመራው መንግስት ኃላፊነት የሚሰማ ነው ብዬ አምናለሁ። መንግስት ደግሞ ነገሮችን ተከታትሎ የመመርመር ለህዝብ የማሳወቅም ኃላፊነት አለው። እንደዚህ ቁጭሜን ማድረግ ያለብን ይመስለኛል። ነገሮችን ማያቸው በዚህ መልኩ ነው ሲሆን አይ ቲንክ እድል ካለኝ በኋላ ላይ ይመለሳል።
አቶ ዮሐንስ እንግዲህ እስቲ እየቋጨናቸው እንድንሄድ ዶክተር መሰንበት ጦርነቱን የጀመረውና ወደዚህ የመራው ሙሉ ለሙሉ ተጠያቂ የሚሆነው ህወሓት ነው ብለው አቶ ሴኩ ቱሬ ጥቃቱን መፈጸምን በተመለከተ ያነሱትን ሀሳብ ጠቅሰዋል። የጦርነቱ አጀማመር ላይ አንድ ልባት እንድረስና ወደ መፍትሄዎቹ ሀሳብ ደግሞ እንድንሄድ እነዚህ የሚወጡት መግለጫዎች ምን መፍትሄ ይዘው ይመጣሉ ለሀገር ወይም እንዴት አድርገው መፍትሄ ያመጣሉ ወደሚለው እንሄዳለን። ሀሳባችንን ለመቋጨት
ሁለትሽነሽ በጣም ወሳኝ ነጥብ ስለሆነ እዛ ላይ ትንሽ ማውራት ጥሩ ይሆናል። አድማጮችም እውነታውን መያዝ ስላለባቸው ማለት ነው። መጀመሪያ ማን ጀመረ የሚለውን ነገር ከማንሳታችን በፊት ለምን ተጀመረ የሚለው የሚቀድም ይመስለኛል። ለምንድን ነው የተጀመረው? የተጀመረው በእኔ እምነት፣ በእኔ እይታ ኢትዮጵያ ውስጥ ዶክተር አብይ ወደ ስልጣን ከመጡ ጊዜ ጀምሮ በአስቸኳይ ጊዜ አዋጅ የማይተዳደር ክልል የነበረው ትግራይ ብቻ ነው። አስቸኳይ ጊዜ አዋጅ መመራቱ ብቻ ሳይሆን ሁሉም ክልሎች ከትግራይ ውጭ ሁሉም ክልሎች ከአዲስ አበባ በተሰየሙ መሪዎች እየተመሩ ነበረ። ትግራይ ብቻ ራሱ ህዝብ በመራው መሪ እየተመራ ነበረ። ወደ ትግራይ ለምን ጦርነት አዘመቱ የሚለው ነገር ስናነሳ ንጉሥ ሆናለሁ ብለው የመጡ መሪ ናቸው ዶክተር አብይ። ንጉሥ ሆናለሁ ካሉ ሁሉም ቦታ ላይ እሳቸው የሚሉትን ነገር መቀበል መቻል አለበት። መከላከል የሚባል ነገር አይፈቀድም። ለንጉሥ አገዛዝ መቃወም የሚባል ነገር አይፈቀድም። የሚቃወም አንድ ክልል ብቻ ነበር፣ የትግራይ ክልል። በራሴ ህዝብ በመራው በመረጠው መሪ ይመራለሁ ያለ የትግራይ ክልል ብቻ ነበረ። ይህንን ማጥፋት ነበረባቸው። ለዚህም ተነሱ፣ ገቡ። እዚህ ጦርነት ላይ ሌላው የተሳተፈው ኢሳያስ ነው። የኤርትራ መሪ ለሀያ አመታት የቆየ ከዛም በፊት የቆየ በእንግሊዝኛው ግራጅ የምንለው ነገር አላቸው ቂም። ይሄ ቂም ከኤርትራ የሚገቡ ተቃዋሚዎች፣ ከኤርትራ የሚገቡ ስደተኞች የምታስተናግድ ትግራይ ትችላለች። እንደዚህ አይነት ትግራይ መጥፋት አለባት። ከዛ በለይታ ትግራይ ብቻ ሳይሆን ኢትዮጵያ መጥፋት አለባት። ኤርትራ እንድትኖር በኤርትራ ወይም በሻዕቢያ አተያይ ይህንም አልቀበልም ሳይሆን የኢትዮጵያ ኤሊቶች ትንሽ ቆይተው ግን የሚገነዘቡት ይመስለኛል። ምክንያቱ በግላት እየተናገሩት ነው። ኢትዮጵያ ውስጥ ነዳጅ ይዞ የሚሄድ ሰው ካገኘን ክብሪት ማቀበል አለብን ብሎ የኤርትራ የጸጥታ ሰዎች እየተናገሩ ስለሆነ ኢትዮጵያን ለመበተን አሁን ትግራይ ላይ የሚመስልም ካለ፣ ሶስተኛው የአማራ ጽንፈኞች የአማራ ህዝብ እያሉ ስም የአማራ ጽንፈኞች የተወሰደብን መሬት አለ የሚሉት ነገር አላቸው። ከመጀመሪያ ጀምሮ እስካሁን ድረስ በወልቃይት አካባቢ፣ በራያ አካባቢ እነዚህ መሬቶችን ለማስመለስ ጦርነት መካሄድ ነበረበት። እነዚህ ሶስት ኃይላት የገጠሙት እነዚህን ጥቅሞቻቸውን ለማስጠበቅ ነው። ስለዚህ ለምን ተጀመረ የሚለውን ካወቅን ማን ጀመረው የሚለው ከዛ በኋላ ቀላል ነገር ነው። ስኩዝ የተደረገች ነበረ ትግራይ እንደምናውቀው በሁሉም ኤርትራ ከላይ ከታች ደግሞ መንገድ ተዘጋ አይደለ? የፌዴራል መንገዱ እኮ ለአንድ አመት ተዘጋ።
አቶ ዮሐንስ፣ እስቲ እዚሁ ጋር ጥያቄ ላንሳው። እርስዎ ሲናገሩ እንደ ምክንያት ካነሷቸው ውስጥ ፌዴራል መንግስቱን፣ የኤርትራ መንግስት፣ የአማራ ጽንፈኞችን እንደዚህ ጠቅሰዋል። በዚህ ጉዳይ ላይ ህወሓት ያለው ተሳትፎ ምንም የለም?
የህወሓት ኃጢአት ነው የሚመስለኝ። ሌሎቹ እሺ ብለው ብልጽግና ፓርቲን አለመቀላቀሉ፣ ተቀላቀል ሲባል ምርጫ አስተካሄድ ሲባል ምርጫ ማካሄዱ እንደ ኃጢአት ሊቆጠሩ ይችላል። ሴኮ ተጠቅሷል ቅድም ሲሆን ሴኮ የማከብረው ታጋይ ነው። እስከማውቀው ድረስ ግን አንዲት ስልጣን በፖለቲካ የሚሆን በሲቪል ትግራይ ውስጥ ያልነበረው ሰው ነው። አሁን እኔና ዶክተር መሰንበት እንደምናነሳው ሀሳቡ አንስቷል። በዛ ጊዜ ሴኮ ትክክል ነው አይደለም ለታሪክ ጸሐፊዎች የምንተው ነገር ነው የሚሆነው። ግን እዛ ላይ ማየት ያለብን ሲሆን ግልጽ መሆን ስላለበት ነው። የሰሜን እዝ በአንድ አመት ጊዜ ውስጥ አራት መሪዎች ናቸው የተፈራረቁበት። ለምንድን ነው ብለን መጠየቅ መቻል አለብን። የመጨረሻው ሰዓት ላይ ሲመጣ የትግራይ መንግስት ከአመራሮቹ ጋር ውይይት አደረገ። ከሁሉም ጋር መስማማት ነበረ። ጥቂት የተቀሩት ተመጣን ተጠቃም ብለው ወደ ኤርትራ ገቡ። የተወሰነው ደግሞ በጎንደር በዳንሻ በኩል ወደ ጎንደር ገባል። ስለዚህ የህወሓት ኃጢአት ብለሽ ከጠየቅሽኝ ኃጢአት የህወሓት ህዝብ ያለኝን እሰራለሁ ብሎ ምርጫ ማካሄዱ ብልጽግና ፓርቲን አለመቀላቀሉ ብቻ ነው ለዚህኛው የምወስደው እንጂ የመረጠውን ህዝብ የሰጠውን ኃላፊነት እወጣለሁ ብሎ ትግራይ ላይ መቆየቱና መከላከሉ እንደ ኃጢአት አልወስደውም።
ዶክተር መሰበት፣ እንግዲህ ጦርነቱ ማን ጀመረው ከማለቱ በፊት ለምን ተጀመረ የሚለው ላይ አቶ ዮሐንስ ያነሷቸው የዘረዘሯቸው ነጥቦች አሉ። በእርስዎ በኩል እርስዎ ደግሞ ይግለጹልን።
እንግዲህ ለምን ተጀመረ የሚለው አንዳንድ ነገሮች ላይ እንግዲህ በፖለቲካል ቹዝስ ወይም ደግሞ በፖለቲካ እውነታዎች መተማመን ያለብን ይመስለኛል። እና ወንድሜ አቶ ዮሐንስም አንዳንድ ነገሮች ላይ አሁን ለምሳሌ የህወሓት ኃጢአት ምንም ኃጢአት እንደሌለው አይነት የፖለቲካ ድርጅት አድርጎ ማሰብ ያስተዛዝባል ብዬ አስባለሁ። ከዶክተር አብይ መምጣት በተለይ በፈረንጆቹ ከ2018 በፊት የነበረው የኢትዮጵያ የፖለቲካ ሁኔታ ላይ የሰው እጅግ በጣም ህወሓት ብቻ ሳይሆን ኢህአዴግ የሚባለው ጥቅል ድርጅት የኢትዮጵያን የልማት፣ የዲሞክራሲ፣ የሰብአዊ መብት፣ የዜጎች ተሳትፎ በከፍተኛ ሁኔታ የጎዳ የህዝቡን አብሮ የመኖር ስነ ልቦና እጅግ በጣም አስቸጋሪ ሁኔታ ውስጥ የከተተ ዘላቂ ያልሆነ የፖለቲካ ስርዓት እንደነበር ለማንም ግልጽ ነው። ይህን ሪፖርቶችን ማየት ይቻላል። ከዛ በፊት የነበሩ የሰብአዊ መብት ሪፖርቶችን፣ የዲሞክራሲ ሪከርድ፣ የፍሪደም ሀውስ የሚያወጣቸው ሪፖርቶች በደንብ ማየት ያስፈልጋል። ከዛ በተጨማሪ ደግሞ የማይካዱ ነገሮች አሉ። ኢትዮጵያ ውስጥ 100 ሚሊዮን በላይ ህዝብ አለ። ኢህአዴግና በተለይ ደግሞ ህወሓት መራሹ የሆነ የፖለቲካ ስርዓት እጅግ በጣም ትንሽ የትግራይ ልሂቃን የፖለቲካ የሚሊተሪ ወይም ደግሞ የጸጥታ የሰራዊቱን በጣም ወሳኝ የሚባሉ ነገሮችን የሀገሪቱን እንደተቆጣጠሩት ይታወቃል። ይሄ አቶ ዮሐንስ ስላል አይደለም፣ እኔ ስላል አልኩ አይደለም። ብዙ ሪፖርቶች፣ ብዙ ማጣቀሻዎችን እና ማስረጃዎችን ማቅረብ ይቻላል። ከዚህ እውነት ተነስተን ነው እንግዲህ ይህን ደግሞ ስናገር እኔ ብቻ አይደለሁም ማይዞች ሲሆን ኢቨን በጣም አንጋፋ የሚባሉ የህወሓት ሰዎች ድርጅቱ ከፍተኛ ቀውስ ውስጥ እንደነበር እና በተወሰነ ደረጃም ትልቅ ተሀድሶ የሚባል ሀሳብ በጣም ደፍረው ለውጦች ማምጣት ስለማይችሉ እንደዚህ አይነት የፖለቲካ ጀርገኖችን ይጠቀማሉ። አይዘሩ የጀነራል ሳሞራ የሙሰን ባል ኢንተርቪው ማየት ይቻላል። ድርጅቱ ሳሞሳ ሞቷል ያለ ቃል በቃል። ስለዚህ ክሎዝ የኢትዮጵያ የፖለቲካ ሁኔታ ላይ ኢህአዴግ መራሹ ህወሓት መራሹ የፖለቲካ ስርዓትና የፖለቲካ አደረጃጀት ለኢትዮጵያ በፍጹም ቀጣይነት ያለው የፖለቲካ ራዕይና ሁኔታ ይዞ ሊቀጥል አይችልም። ክቡር ጠቅላይ ሚኒስትር ቀድሞ ኃይለማርያም ደሳለኝም እኮ ተወሰነ ለውጦች ለማድረግ ሞክረው ነበር፣ ግን በከፍተኛ ሁኔታ መድረክ ላይ ራሳቸው ሰበሳይቶ የተወያሩትን ነገር መድረክ ላይ በቪዲዮ ወጣውን ማስረጃ ማየት ይቻላል። ዶክተር አብይ አህመድ ያደረገው ነገር ምንድን ነው?
ህግናዊ ለውጥ ሳይሆን የሀገር ወደ ተሻለ የፖለቲካ እና ቁጠባዊ እንዲሁም የፖለቲካ መላህ መሸጋገር ካለበት ውስጣኝ የሆኑ የፖለቲካ ለውጦች መምጣት አለባቸው። አሁን ክልል የሆነ የኢንትረስት ችግር ይመጣል ማለት ነው። የቲፒኤልኤፍ ሰዎች ፖለቲካውን ሀብቱን ስልጣኑን ይዘውታል። ይህን ደግሞ አይፈልጉትም። የኢትዮጵያን ፖለቲካ ሁኔታ የትግራይ በጣም እጅግ በጣም የሚያሳዝነው ባይዞ የትግራይ ፖለቲካ ሁኔታ 27 ዓመት ምሁራን የምታያቸው ስልጣን ያዙ ሰዎች ኢኮኖሚን ተቆጣጠሩ ቢጠቀሙ ሰፊው ትግራይ ህዝብ በፍጹም በስርዓቱ ሊጠቀም አይቻልም። ይሄ አይ ቲንክ ማንኛውም ኢትዮጵያዊ የሚያውቀው ለትግራይ ህዝብ ብዙ ሰው ሀዘኔታን በጣም ሲምፕቲም ያለው አሁን በሰፊው ኢትዮጵያ ህዝብ እየማስበው ለዛ ነው እና ችግሩ ወደ ህዝቡ ሳይወድቅ ያሁን የፖለቲካ አመራሩ ኢትዮጵያ ውስጥ እጅግ በጣም የሚያሳዝነኝ ምንድን ነው ይህ ችግር ለይቶ የፖለቲካ ኃይሉ የሚመታበትን ስትራቴጂ ቀይሶ ስኬታማ ማድረግ ቢችል ኖሮ ከፍተኛ የፖለቲካ ውጤትን መቀናጀት ይችል ነበር። ህወሓት ግን ለፖለቲካ ድርጅት ለትግራይ ህዝብም አይሆንም ለኢትዮጵያ ህዝብም አይሆንም በጭራሽ ሊታለፍና ሊካሄድ የማይቻል ሀገር። ይህንም ማለሳው ለምንድን ነው ሲሆን ትግራይ ውስጥ እኔ ወንድሜ ነው አቶ ዮሐንስም እኔ በጣም ውሽ ማድረገው ምንድን ነው ከህወሓታዊ የፖለቲካ አመለካከቱ የትግራይ ህዝብ መውጣት መቻል አለበት። ይህን እኔ ኢምፖዝ ላደረግ አይደለም፣ ግን ለምሳሌ አሁን የነበሳቸውን ፖይንቶች በጣም ካውንተር ማድረግ ይፈልጋል። በ2 ዓመትና በ3 ዓመት ውስጥ ትግራይ የሰላም አይላንድ እንደነበረች ያሳያል። እኔ ደግሞ እይታዬ የተለየ ነው። ትግራይ ሰላም የነበረው እጅግ በጣም አምባገነን የሆነ የፖለቲካ ሀይል ስለነበረ ኦሮሚያ ውስጥ አማራ ክልል ውስጥ ካየሽ ሲሆን የፖለቲካ ሁኔታዎቹን ካየሽ በተወሰነ ደረጃ ቢሆን የተለያየ የፖለቲካ አመለካከትና አስተላለፍ ያላቸው ሀይሎች ተፈቅዶላቸዋል እንቅስቃሴ ያደርጉ። ትግራይ ውስጥ በፍጹም እንደዚ አይነት ነገር ማድረግ አይቻልም እና ራሳችንን መፈተሽ ያስፈልጋል። ሁሌ ጠላታችን ያ ነው ከውጭ ነው የሚለውን ነገር አመለካከት መልካም አይመስለኝም።
ቆይ አንድ ጊዜ አቶ ዮሐንስ አንድ ጊዜ አልወጣለሁ፣ ያው የእናንተው መድረክ ነው ብያለሁኝ፣ ግን መስመር እየለቀቀ ከሄደ በኋላ ምንም መቋጫ የሌለው ውይይት ይሆንብናል እና አንድ ጊዜ ሰብሰብ ብናደርገው። ዶክተር መሰንበት እንግዲህ አሁን ለምን ተጀመረ ጦርነቱ የሚለው ላይ ነው መነጋገር ያለብን ብለው አቶ ዮሐንስ አንስተው እርስዎ እዚህ ላይ መላሽ አልሰጡም።
ቅድምም ተናግሬያለሁ፣ በተለይ የጦርነቱን አጀማመር እነዚህ ባይዞ ቪዲዮ ሪከርድም ስለሆኑ በድምፅ ወያኔዎች ሆነው እንግዲህ ሴክሬታሪ ያን ነገር የተናገረው እና አንዳንድ እውነታዎችን መካድ አንችልም እና ደግሞ ችግሮቹንም ማሳነስ የለብንም። ትግራይ ሰላም ስለነበር ምናምን ሳይሆን ጥቅማቸው የተወሰደባቸው የፖለቲካ ኃይሎች ነበሩ፣ ማሳነስ የለብንም። ሀገርን እያስተዳደሩ ሀገርን እየመሩ የነበሩ ነገር ግን ዶክተር አብይ አህመድ ሜጀር የሆነ ወይም ደግሞ ወሳኝ ምዕራፍ የኢትዮጵያን የፖለቲካ አቅጣጫ ሊቀይር የሚችል የፖለቲካ አስተሳሰብ ይዘው ሲመጡ እነዚህ ሰዎች ጥቅማችንም ፍላጎታችንም ሊነካ ይችላል በሚል ነው ዋና የፖለቲካ ልዩነት የመጣው። ከዛ ነው እንጂ መጀመሪያ የብልጽግና ፓርቲ ሲመሰረት እንደውም ተጋብዘው የህወሓት በፓርቲው አይዲዮሎጂ ካመነ በፓርቲው አደረጃጀት እንዲገባ ጥያቄ ቀርቦለታል። የሚያሳዝነው ደግሞ በህወሓት ሴንትራል ኮሚቴ ልዩነቶች እንደነበሩ ንግባ አንግባ በሚለው ላይ የሚያሳዩ ምልክቶች አሉ። እንደውም አቶ ዮሐንስ አሁን ቻለንጅ ማድረግ ያልኩ ስለዛ ነው። የፓርቲው ችግሮች ከዚህ ነው የሚመለጩት። በተወሰነ ደረጃ ወሳኝ የሚባሉ የህወሓት አመራሮችም ድርጅቱ እጅግ በጣም ወሳኝ የሆኑ ለውጦች ማድረግ እንዳለበት እና ከፍተኛ ችግር ውስጥ እንደነበረ በራሳቸውም ያውቁታል። ባይዘው ድፍረት ኖሯቸው እና ተስማምተው አሁን ያለው የፖለቲካ አመራር ጋር ለመቀጠል አለመፈለጋቸው ነው። አይዲዮሎጂካልም የሆነ ርዕዮተ ዓለማዊም ልዩነት አለ። ባይዘው ይዋጃ ማሳነት የለም። ኢትዮጵያ ውስጥ የዘር አደረጃጀትን በአንድ የመጨረሻ ስቴትመንት ልናገር እና እጅግ በጣም የሚያሳዝነው የኢትዮጵያ ስርዓተ መንግስት እና ሀገረ መንግስት ከአክሱም ጀምሮ ለዘመናት የቆየ የሀገረ መንግስት ልምድ ያለው ሀገረ መንግስት ነው። በዓለም የፖለቲካ ማፕ ውስጥ በዘር የተደራጀ አንድም ሀገር የለም። በሙሉ እኔ ፖለቲካል ኮምፓራቲቭ ፖለቲክስን በተወሰነ አግኝቻለሁ። እጅግ በጣም ነው የሚያሳዝነው። በሌሎች ሀገሮች ላይ በዘርና በሃይማኖት መደረጃጀት እንኳን አይደለም የመንግስት ቅርጽና አወቃቀር ሊሆን በዚ የተከለከለ ነው። ባይዘው ቱርክ ማየት እንችላለን፣ ሩዋንዳ ማየት እንችላለን፣ ሌሎች ሀገሮች ላይ እና ከፍተኛ መሰረታዊ ችግሩ እሱ ነው። ይህን ማሳነስ የለም። ያ ማለት የብሔሮችን ቋንቋ መቸፍለቅ አይደለም። አንድም ማህበረሰብ በዘር ስታደራጅ የጋራ ህሊ ነው የመተባበር መንፈሱ እየተሰበረ ይመጣል። ዶክተር አብይ አህመድ ብዙ የፖለቲካ ችግር ሊኖሩ ይችላል። እዚህ ላይ ግን ክሊር የሆነ የሞራል ክላሪቲ ያለው ሰው ነው እና እሱ ላይ ይህን ፖይንት እየጨመረች ብዬ ነው።
እሺ፣ አመሰግናለሁ ዶክተር መሰንበት። አቶ ዮሐንስ ጥያቄን ከማንሳቴ በፊት አንድ ደቂቃ ልጨምር ብለው ነበርና ለእርሶ እድሉን ልስጥና ጥያቄ አለኝ።
አመሰግናለሁ ሲሆን አይ ስለደገመው መሰንበት አስምሬበት ልለፍ ብዬ ነው። የዚህ አይዲዮሎጂ ልዩነት በትክክል አለ። ከመጀመሪያው እኔ እንደ ትግራዋይ ኢትዮጵያ ውስጥ ያለ ችግር ለዘመናት የነበረው ቁርሾ ኢትዮጵያ ብዝሃነትን ማስተናገድ ስለተሳናት ነው የሚል እምነት ነው ያለ። እንደ ትግራዊ አብዛኛው ትግራዋይ ህወሓትም የሚያምነው ይሄ ነው። መሰንበት ደግሞ አህዳዊነት ነው መፍትሄ ሊሆን የሚችለው መድኃኒት ሊሆን የሚችለው ለኢትዮጵያ እያለ ነው። እንግዲህ ይሄ የአይዲዮሎ
ቴክኖሎጂ ክርክር ስለሆነ ወደ ውስጥ አልገባም። የኢትዮጵያ ዘረኝነት መንፈስ ያነጣው ህወሓት ነው የሚል ነገር ስላነሳ በነገራችን ላይ ኢትዮጵያ ውስጥ ካሉ 9 ክልሎች አንዱም ክልል አንድ ብቻ ዘር ያለው የለም። በክልሉ ከሆነ እያወራን ያለ ነው አሁን። ኦፍኮርስ በቋንቋው እንዲጠቀም ተደርገዋል። ባህሉ እንዲያሳድግ ባህሉ እንዲያስተዋውቅ ተደርገዋል። ኢትዮጵያ ህዝብ ኢህአዴግ ባለፉት አመታት ሁላችን የምናውቀው ነው። ዓለም የመሰከረበት የኢኮኖሚ እድገት ነበረ። ዓለም የመሰከረበት ተስፋ ነበረ ኢትዮጵያ ውስጥ። ይህ በህወሓትና በኢህአዴግ የመጣ ነው። በሌላ ሊባል አይችልም። አንድ ሁለተኛው ምናልባት ትግራይ ውስጥ ታፍኖ ነበር ሰው ብለዋል መሰንበትና ትንሽ ይሄ አሁንም ብነት ኦኬ። መጀመሪያ ታፍኖ ከነበረ አሁን ህወሓት ከመቀሌ ከወጣ በኋላ ለምንድን ነው ህብረተሰቡ መንግስታችን አንጡልን እያለ እየጠየቀ ያለው? በሚደረጉ ስብሰባዎች የሽማግሌዎች ተብለው የሄዱ ሰዎችን የተደረጉትን አይታችኋል። ህዝቡ ምን እንዳደረጋቸው፣ ጋዜጠኞች ሲገቡ ምን እንዳደረገ አይታችኋል። የካይታ ፍራንስ ሲቀበር ባለፈው ሳምንት ህዝቡ በየከተማው ወጥቶ የማን ባንዲራ ሲሰቅል እንደነበረ አይታችኋል። ህወሓት አስኖት ከነበረ ለምንድን ነው ይህን አጋጣሚ ያልተጠቀምበት ህብረተሰቡ ብለን እናስባለን። ይህንን ብናየው ከአዲስ አበባ ህወሓት ፈቅዶ ነው የመጣው እንጂ ተባሮ አይደለም። ክልላችንን አልማ ብሎ መጥቷል። ኢትዮጵያ ውስጥ ደግሞ ከትግራይ ጋር ካሉ አወዳድረን ካየ ነው አሁን መሰንበት ፖለቲካ ፓርቲዎች የት አሉ? አሁን ኢትዮጵያ ውስጥ ተቃዋሚዎች የት ነው ያሉት? አሁን ኢትዮጵያ ውስጥ ትልልቅ የሚባሉት ተቃዋሚዎች ነፍስ ያለው ተቃዋሚ አለ? አሁን ቢሮ ያለው የሚንቀሳቀስ የሚሰራ?
አቶ ዮሐንስ ውይይቱን ልመልሰው፣ እነዚህ የምታነሷቸው ጉዳዮች ራሳቸውን በራሳቸው ችለው የሚቆሙና ሌላ ውይይት የሚጠይቁ ናቸው። እንግዲህ እሱን ኃላፊነትን እኛ እንወስዳለን። አሁን ስትነጋገሩ ጦርነቱን እንዴት ተጀመረ፣ መነሻው ምንድን ነው፣ ማን ጀመረው የሚለው ላይ ነው እየተወያያችሁ ያላችሁት። በዛ ያልተስማማችሁባቸው ነጥቦች አሉ? አቶ ዮሐንስ፣ አቶ ሴኩቱሬ እስከማውቀው ድረስ የህወሓት አባል አልነበሩም እና በዛ ውስጥ እንግዲህ የራሳቸውን ሀሳብ ነው ያንጸባረቁት ብለዋል። የእኔ ጥያቄ አቶ ሴኩቱሬ ብቻ ናቸው ወይ ጦርነቱ እንግዲህ መብረቃዊ ጥቃት ፈጽመናል የሚል ሀሳብ ነው እሳቸው የሰጡት ብቻ ናቸው ወይ? የክልሉ ምክትል ርዕሰ መስተዳድር የነበሩት ወይም የክልሉ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል በ45 ደቂቃ ኦፕሬሽን አጠናቀናል፣ 80% የሚሆነውን የሰሜንስ በእጃችን አስገብተናል አላሉም ወይ? ከዛ በፊት በነበሩት ውይይቶች ላይ በተለይ በትግራይ ክልል ውስጥ የሚንቀሳቀሱ ኢንተርኔት ላይ የቴሌቪዥን ፕሮግራሞች ላይ የሚሰጡ አስተያየቶች ጦርነትን ቀስቃሽ አልነበሩም ወይ? የጦርነት ጉሰማን የያዙ አልነበሩም ወይ? ጦርነት ባህላዊ ጨዋታችን ነው፣ ፈጥኖ ወደ ጦርነቱ ብንገባ እና ብንገላገል ነው የሚሻለው የሚሉ ጦርነትን የሚቀሰቅሱ ንግግሮች አልነበሩም ወይ? ፌዴራል መንግስቱ ኃላፊነት አለበት ወይም ከዛ በፊት የሰጧቸው ነጥቦች አንድ 3 ነጥቦች ዘርዝረዋል። ከሱ እኩል እነዚህን ዋጋ አይሰጧቸውም ወይ? ቱ አልተጠናቀቀም። ለዚህ ጥያቄ አቶ ዮሐንስ የሚሰጡትን ምላሽና የውይይቱን ሁለተኛና ሙሉ ክፍል በሌላ የድምጽ ፋይል ዌብሳይታችን ላይ ተያይዞ ታገኙታላችሁ።